ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ ነሐሴ 21 2010 ዓ ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሶሎሞን አባትና
ጤና ይስጥልን እኔም አዲሱ አበበ ነን።
የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ስራ የማቆም አድማ መቱ።
አንድ የአየር ትራፊክ ተቆጣጣሪ ከመርከብ ካፕቴን ወይም ከመካከለኛ የአውሮፕላን አብራሪ ደሞዝ እኩል ተቀራራቢ ሊከፈለው ይገባል ይላል። በዛ ደረጃ እንኳን ባትከፍሉት በዛ ግማሽ እንኳን ሊከፍሉን ይገባል ነው ጥያቄው።
አቶ ፍጹም ጥላሁን የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ማህበር ፕሬዚዳንት ናቸው። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዲሬክተር ኮሎኔል ወሰን የለ ሁነኛው በረራው አልተጓጎለም ይላሉ።
እየሰሩ ያሉት ከነዚህ ውጪ ያልፈረሙት የሀገሪቱ አየር ክልል መዘጋት የለበትም፣ ይሄ ከፍተኛ የሀገር በደልና ሀገር ላይ ትልቅ ጥፋት መፈጸም ነው የሚሉት ናቸው እየሰሩ ያሉት እንጂ ከነዚህ ከ74 ውስጥ አንድም ሰው ገብቶ በስራ ላይ የለም።
በአብይ ርዕስ ይዘናል ዘገባውን። አዲሱ አርዕስተ ዜናውን ያሰማናል።
ቀደም ሲል እንደገለጽ ነው የደሞዝ ጭማሪ የጠየቁ የትራፊክ ተቆጣጣሪዎች በአድማው ምክንያት ያጋጠመ የአየር መስተጓጎል እንደሌለ መገለጡ፣ የቀድሞ የሶማሌ ክልል ፕሬዚዳንት አብዲ ኢሌ በቁጥጥር ስር መዋላቸው፣ ፖሊስ የቀድሞውን ብሔራዊ መረጃና ደህንነት ተቋም ጸረ ሽብር ግብረ ኃይል ለማስተባበሪያ መምሪያ ኃላፊ በሰኔ 16ቱ የቦምብ ጥቃት እንደጠረጠራቸው፣ የኬንያ ፕሬዚዳንት ኡሁሩ ኬንያታ ዛሬ ዋይት ሀውስ ውስጥ ከፕሬዚዳንት ትራምፕ ጋር መገናኘታቸው ዋና ዋና ዜና ናቸው።
አመሰግናለሁ አዲሱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
አብዲ ኢሌ በሚል መጠሪያም የሚታወቁት የቀድሞ የሶማሌ ክልል ፕሬዚዳንት አብዲ መሐመድ ኡመርና ሌሎች 6 የክልሉ ምክር ቤት አባላት በዛሬው ዕለት በቁጥጥር ስር መዋላቸውን የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሜሪካ ድምፅ ገልጠዋል። ኮሚሽነሩ ሐምሌ 27 2010 በቀድሞው የክልሉ ፕሬዚዳንት አመራር ሰጭነት በተቀነባበረ ወንጀል የ96 ሰዎች ሕይወት ማለፉንም ተናግረዋል። በዚህ ላይ መጽሔት ዘገባ ይኖረዋል።
በብሔራዊ መረጃና ደህንነት ተቋም የጸረ ሽብር ግብረ ኃይል ማስተባበሪያ የቀድሞ የመምሪያ ኃላፊ ላይ ፖሊስ የጠየቀውን ተጨማሪ የምርመራ ጊዜ ፍርድ ቤት ፈቀደ። መለስካቸው አማህ ተጨማሪ አለው።
ፖሊስ ለፌዴራሉ አንደኛ ደረጃ ፍርድ ቤት ተረኛ ችሎት ቀደም ሲል በነበረው ቀጠሮ 7 ቀን ተጨማሪ ምርመራ ጊዜ ተፈቅዶለት የነበረ ቢሆንም ሌላ ተጨማሪ 14 ቀን የምርመራ ጊዜ እንዲፈቀድለት ጥያቄ አቅርቧል። የጥያቄውን ምክንያት ሲያብራራም ሰኔ 16 ቀን 2010 ዓ.ም በአዲስ አበባ መስቀል አደባባይ ጠቅላይ ሚኒስትር አብይ አህመድን ለማመስገንና ያለውን ድጋፍ ለማሳየት በወጣው ሕዝብ ላይ የቦምብ ጥቃቱን የፈጸሙት በብሔራዊ መረጃና ደህንነት ተቋም የቀድሞ የጸረ ሽብር ግብረ ኃይል መምሪያ ኃላፊ አቶ ተስፋዬ ኡርጌ ከሳቸው በታችና ከበላያቸው ካሉ የተቋሙ ባልደረቦች ጋር በግብረ አበርነት ማስተባበራቸውን ለፍርድ ቤቱ ተናግረዋል። ፖሊስ አክሎም የቀድሞው መምሪያ ኃላፊ ሌላም የሚጠረጠሩበት ወንጀል አለ ብሏል። እንደ ፖሊስ ከሆነ በአሁኑ ወቅት በሀገሪቱ የተለያዩ ክፍሎች በተቀሰቀሱ ግጭቶች ተጠርጥረው ቤታቸው ሲፈተሽ ቦምብና የጦር መሳሪያዎች ተገኝተዋል። ስለሆነም የጠየቀው ተጨማሪ 14 ቀን የምርመራ ጊዜ እንዲሰጠው አመልክቷል። የተጠርጣሪው ጠበቃ ይህን ቢቃወምም ፍርድ ቤቱ የተጠርጣሪው የምርመራ መዝገብ እንደሚያስረዳውና ፖሊስም እንዳስረዳው የወንጀሉ ድርጊት ወደ ሽብር ተግባር ሊወስድ የሚችል ከባድ ድርጊት እንደሆነ በመረዳቱ ተጨማሪውን የ14 ቀን ጊዜ ለፖሊስ ፈቅዷል። ለጳጉሜ 1 2010 ዓ.ም ተለዋጅ ቀጠሮ ሰጥቷል። ሰኔ 16 ቀን በመስቀል አደባባይ በተሰነዘረው የቦምብ ጥቃት የሁለት ሰዎች ሕይወት አልፎ በመቶ የሚቆጠሩ ሰዎች ለከባድና ቀላል የአካል ጉዳት መዳረጋቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። የህወሀት ማዕከላዊ ኮሚቴ ከነሐሴ 18 እስከ ነሐሴ 20 ስብሰባ አካሂዷል። ማዕከላዊ ኮሚቴው ከስብሰባው በኋላ ባወጣው መግለጫ የድርጅቱ አመራር ለህዝቡ ሰላምና ልማት አስፈላጊ የሆነ መስዋዕት ለመክፈል ዝግጅቱን ወይም መዘጋጀቱን ገልጧል። 13ኛ የፓርቲውን ጉባኤ አስመልክቶ መወያየቱን የገለጸው ማዕከላዊ ኮሚቴ ጉባኤውን በማንኛውም መንገድ ለማሰናከል በሚደረግ እንቅስቃሴ ላይ ወይም የሚደረግ እንቅስቃሴን እታገላለሁ ይላል። ሙልጌታ ጽብሃ ዘገባ አልኳል ከመቀሌ።
የህዝባዊ ወያነ ሐርነት ትግራይ ማዕከላዊ ኮሚቴ ለሶስት ቀናትን ባካሄደው ስብሰባ የክልሉና የሀገሪቱ ወቅታዊ ሁኔታዎች መሰረት በማድረግ በልማት ቀጣይ ፖለቲካዊና ማህበራዊ ስራዎች ውይይት ማካሄዱ ባወጣው የአቋም መግለጫ አመላክቷል። የልማትና የመልካም አስተዳደር እንዲሁም የዲሞክራሲ ስራዎችን ወደ ከፍተኛ ደረጃ ለማሳደግ በመሁራን የተካሄዱ ጥናቶች የደረሱበት ደረጃ የህዝቡን ፍላጎት በሚያሟላ መንገድ አቅጣጫ ማስቀመጡም ገልጿል። በትግራይ የተለያዩ አካባቢዎች የኢትዮጵያና የኤርትራ የሰላም ሂደት በመደገፍ በህገ መንግስቱና ፌዴራላዊ ስርዓቱም እየደረሰ ያለው ጥቃት በመቃወም የተካሄደ ሰላማዊ ሰልፍ የህዝቡን ብስለትና ጥንካሬ የሚያሳይ ነው ሲልም አድንቆታል። በተጨማሪ የህዝቡ የድርጅቱ አባላትና አመራሩ አንድነት አስፈላጊ ነው ያለው ማዕከላዊ ኮሚቴው በአንድነታችን ላይ የሚደረግ ዘመቻ እንታገለዋለን ሲል ገልጿል። የድርጅቱ አመራር ለአንድነት፣ ለሰላምና ለልማት አስፈላጊ የሆነ መስዋዕትነትም እከፍላለሁ ብሏል። የድርጅቱ ቀጣይ ጉባኤ አስመልክቶ እንደተወያየም ማዕከላዊ ኮሚቴው ባወጣው መግለጫ አመላክቷል። ጉባኤውም በአሁኑ ጊዜ ያለውን ትግል መሰረት ያደረገ ድርጅቱ ጠንክሮ የሚወጣበትም ይሆናልም ብሏል። ፓርቲው በጉባኤውም ዲሞክራሲያዊ በሆነ አንድነቱና ጽናቱን ጠብቆ በአሁኑ ጊዜ በክልሉና በአገሪቱ ያጋጠሙ ያሉትን ፈተናዎች ብሎ ባስቀመጣቸውን ለመከላከል በሚያስችል ሁኔታ ሊሆን እንደሚገባም መወሰኑም ገልጿል። የድርጅቱ 13ኛ ጉባኤ በማንኛውም መንገድ ለመረበሽ የሚደረግ እንቅስቃሴ ከህዝቡና ከአባላቱ ጋር በመሆን እንደሚቋቋሙም እምነቱን ገልጿል። በትግራይ ክልል በህጋዊ መንገድ የሚደረግ የተደራጀና ያልተደራጁ የፖለቲካዊ እንቅስቃሴዎች ዲሞክራሲውን ለማጎልበትና የህዝቡን ሁለንተናዊ ጥቅም ለማረጋገጥ ያለው ትርጉም የላቀ መሆኑም ማዕከላዊ ኮሚቴው በመግለጫው አመላክቷል። ከሁሉም ህገ መንግስታዊ ስርዓቱና የህዝቡን ክብርና ጥቅም አስቀድመው ከሚሰሩ ፓርቲዎች የጋራ አጀንዳ በመያዝ ለመስራት ያለውን ዝግጁነትም ገልጿል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም።
አመሰግናለሁ ሙሉጌታ። የኬንያው ፕሬዚደንት ኡሁሩ ኬንያታ በዋይት ሃውስ ከዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጋር ዛሬ ሲገናኙ ውይይታቸው የሚያተኩረው በንግድና በጸጥታ ጥበቃ ጉዳዮች ላይ እንደሚሆን ተናግረዋል። የኬንያው መሪ ከባልደረባችን ኤስተር ጊቱይ ጋር ባደረጉት ቃለ ምልልስ ሀገራቸው የራሷን ሰላምና ጸጥታ የማስጠበቅ ችሎታ እንዳላት በርካታ ምርጫዎችን ተከትለው በተነሱ ሁከቶች ወቅት አሳይታለች ብለዋል። በደቡብ ሱዳን፣ በኢትዮጵያና በሶማሊያ መረጋጋት እንዲፈጠር ጥረቶች ማድረጋቸውንም አስረድተዋል ኡሁሩ ኬንያታ። ኤስተር ጊቱይ ያዘጋጀችው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል።
ኡሁሩ ኬንያታ ከምስራቅ አፍሪካ መሪዎች የመጀመሪያው ይሆናሉ ዛሬ በዋይት ሀውስ ቤተ መንግሥት ከዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ጋር ሲገናኙ። ንግግራቸው በአብዛኛው የሚያተኩረውም የጸጥታ ጥበቃ ጉዳዮችን በተመለከተ እንደሚሆን ገልጸዋል። ይበልጥ ግን ንግግሮቹ በንግድና ኢንቨስትመንት ዙሪያ ላይም ይሆናሉ ብለዋል። ዩናይትድ ስቴትስ አንደኛዋ ግዙፍ የንግድ ሸሪካችን መሆኗን ከግንዛቤ በማስገባትም ጠንካራ ግንኙነታችን ነጻነታችንን ካገኘንበት ጊዜ ጀምሮ ያለ ነው ካሉ በኋላ እናም ያለውን መልካም ግንኙነት ይበልጥ በማጠናከሩ ላይ እናተኩራለን ሲሉ አስረድተዋል። ዩናይትድ ስቴትስ በኢንቨስትመንቱ መስክ ይበልጥ በሀገራችን እንድትሳተፍ ካለን ፍላጎት አንጻርም ለማበረታታት እንጥራለን ብለዋል ኡሁሩ ኬንያታ። በኢትዮጵያ በአዲሱ ጠቅላይ ሚኒስትር አብይ አህመድ የሚመራው መንግሥት የኬንያ ሙሉ ድጋፍ እንደሚሰጠውም ፕሬዚደንት ኡሁሩ ኬንያታ አረጋግጠዋል። ጠቅላይ ሚኒስትሩ የእኛን ድጋፍ የሚጠብቁ ይመስለኛል፣ የኬንያን ሙሉ ድጋፍ እንደሚያገኙ ደግሞ ቃል ተገብቶላቸዋል ብለዋል። ዶክተር አብይ ለሀገራቸው ጠቃሚ ራዕይ ያላቸው ብዬ አምናለሁ። ለሀገራቸው ብቻም ሳይሆን በጠቅላላው ለአካባቢው በጎ ራዕይ ያላቸው መሪ ናቸው። እናም ከእርሳቸው ጋር በቅርበት ለመስራት እቅዳለን ብለዋል። አሁን ኢትዮጵያ ውስጥ ባለው ሁኔታ በጣም ደስተኞች ነን ያሉት የኬንያው መሪ በኢትዮጵያና ኤርትራ መካከል የተደረሰውን ስምምነትም አወድሰዋል። በአካባቢያችን ሰላምና መረጋጋት ለማምጣት እንዲሁም ለኢኮኖሚ እድገትና ለሕዝቦቻችን ብልጽግና የተያዙ ጥረቶችን በጋራ መግፋቱን እንቀጥላለን ሲሉም የኬንያው ፕሬዚደንት ኡሁሩ ኬንያታ አስረድተዋል።
ጠራጠር ያሉ ዜናዎችን ቀጥሎ አዲሱ ያስቀጥላል።
ኡጋንዳ ውስጥ በአገር ክህደት የተወነጀለው ታዋቂ የሙዚቃ ኮከብና በኋላም ተቃዋሚ የምክር ቤት አባል ሮበርት ኪያጉላኒ በዋስትና ከእስር ተለቋል። በመድረክ ላይ ቦቢ ዋይን በሚል ስም የሚታወቀው አርቲስትና የምክር ቤት አባል ዛሬ ሰኞ ነው ከጉሉ ከተማ ወህኒ ቤት የዋስ መብቱ ተጠብቆለት የተፈታው። ኪያጉላኒ ከሌሎች አራት የምክር ቤት አባላት ጋር ከሁለት ሳምንታት በፊት የታሰረው ሰሜን ምዕራባዊ አሩዋ ከተማ ውስጥ በፕሬዚዳንት ዮወሪ ሙሴቪኒ አጃቢ ሞተረኞች ላይ ጥቃት ለማድረስ አሲሯል ተብሎ ነው። መጪው የሞዛምቢክ ከንቲባ ምርጫ የአገሪቱን የፖለቲካ አቅጣጫ ሊቀይር ይችላል ተባለ። ባለፈው ሳምንት የምርጫ ኮሚሽኑ ሁለት ታዋቂ የከንቲባ ቢሮ እጩዎችን ከድምፅ መስጫ ሰንጠረዡ ከሰረዘ በኋላ ሚሼል ደግሞ በዚሁ ከተሰረዙት መካከል አንዱ መሆናቸው ታውቋል። ሚሼል የሞዛምቢክ የመጀመሪያው ፕሬዚዳንትና እንደ አውሮፓ የመጀመሪያው ፕሬዚዳንት ልጅ እንደመሆናቸው መጠን የፍሬሌሞ ፓርቲ አጋር መስራች እንደነበሩም ይታወቃል። ሳሞራ ማሼል ከ1975 ጀምሮ ሞዛምቢክን እንደገዙ አይዘነጋም። በመጨረሻም ዩናይትድ ስቴትስ ሩሲያ ላይ የጣለችው አዲስ ማዕቀብ ዛሬ ተግባራዊ መሆኑ ተገለጠ። ማዕቀቡ ሩሲያ እንግሊዝ ውስጥ የነበሩትን አንድ የቀድሞ ሰላይ እና ሴት ልጃቸውን በመመረዝ ላደረሰችው ጥቃት ምላሽ መሆኑ ነው። ለሰዓቱ ያለን ዜና ጊዜ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርትዝ በ25 ሜትር ባንድ በ11720 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ነሐሴ 21 2010 ዓ.ም ምሽት ፕሮግራም ነው።
የሕግ የበላይነትን ማስከበር በምንም መልኩ አያጠያይቅም ብለዋል ጠቅላይ ሚኒስትር አብይ አህመድ።
የሕግ የበላይነት ማለት መንግስትም ህዝብም በጋራ የሚያውቁት ማንም ሊተላለፈው የማይችል እንጂ ሕግ እያወጣ ያንተን ፍላጎት ማስረጽ ሌላውን ማፈን እንዳይሆን ጥንቃቄ ያስፈልጋል።
ዘገባ ይዘናል። የአሪዞናውን ሴናተር ጆን ማኬነንም እናስባለን።
I'm the luckiest guy on earth. I have served America's cause.
እኔ በምድር ላይ እጅግ የታደልኩ ሰው ነኝ፣ አሜሪካን አገለገልኩ።
ዝክረ ታሪክ ይዘናል ስለ ጆን ማኬን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ሥራ የማቆም አድማ መጥተዋል። ጥያቄያቸው ጥቅማ ጥቅምና የደሞዝ ጭማሪ መሆኑም ተገልጧል። የአገሪቱን የአየር ክልል ለመዝጋት መሞከር ተገቢ አይደለም ያለው የኢትዮጵያ ሲቪል አቪዬሽን ባለሥልጣን የበረራዎች መስተጓጎል እንዳላጋጠመ ነው የተናገረው። እስክንድር ፍሬው ከአዲስ አበባ ተጨማሪ ልኳል።
የኢትዮጵያ ሰማይ ዛሬም ስራ አላቆመም። ከየቦታው የተነሱት ለማረፍም የኮበኮቡት አውሮፕላኖች ሲመላለሱበት ሲንቀሳቀሱበት ውለዋል። ከቅርብ ከሩቅ እያማተሩ ያንን እንቅስቃሴ የሚያሳልጡት የሚቆጣጠሩት የሰማይ ምድብተኞች ግን አድማ ጀምረዋል። የኢትዮጵያ የአየር ትራፊክ ተቆጣጣሪዎች አድማ የጀመሩት ረዘም ላለ ጊዜ ሲጠይቁ የቆዩት የደሞዝና የጥቅማ ጥቅም ጥያቄ ምላሽ ባለማግኘቱ እንደሆነ ገልጸዋል። ይህንን መነሻ ያደረገ ደብዳቤም ለጠቅላይ ሚኒስትር ዶክተር አብይ አህመድ ማስገባታቸውን አስታውሰዋል። የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ማህበር ፕሬዝዳንት አቶ ፍጹም ጥላሁን ለአሜሪካ ድምጽ ሲያብራሩ አድማውን የጠራው ማህበሩ አለመሆኑን ጠቁመዋል። ሰራተኛው ራሱ ካለበት ጫና ተነስቶ የጠራው ነው ብለዋል። የደሞዝ ጭማሪ ጥያቄውንም ለጠቅላይ ሚኒስትር ዶክተር አብይ አህመድ ባስገቡት ደብዳቤ ከተንጸባረቀው አንጻር አብራርተዋል።
አንድ የአየር ትራፊክ ተቆጣጣሪ ከመርከብ ካፕቴን ወይንም ከመካከለኛ የአውሮፕላን አብራሪ ደሞዝ እኩል ወይም ተቀራራቢ ሊከፈለው ይገባል ይላል። በዛ ደረጃ እንኳን ባትከፍሉን በዛ ግማሽ እንኳን ልትከፍሉን ይገባል ነው ጥያቄው። ነገሩ ግን አሁን ባለው ሁኔታ ሰራተኛው ጭራሽ አስተዳደራዊ በደልና አስተዳደራዊ ችግሮቻችን ካልተፈቱ በመሰረታዊ ደረጃ ይሄ ጥያቄያችን አይመለስም ነው።
ስለዚህ ከደሞዝ ሌላ አስተዳደራዊ በደሎች የሚሉ ማንስታቸዋል ማለት ነው?
አዎ፣ ከዚህ በፊትም የዛሬ 2-3 ዓመት እንደዚሁ በዚሁ ኬስ ተነስቶ ነበርና ከሚኒስትሪ መስሪያ ቤት በተቀመጠ ፍኖተ ካርታ መሰረት መስሪያ ቤት ውስጥ አሉ የተባሉ ችግሮች ሁሉ ተዘርዝረው እንዲፈቱ መመሪያ ተሰጥቶ ነበር። ከዛ ውስጥም ማኔጅመንቱ እንደገና 41 ነጥቦች ላይ ብቻ ነው እንትን የማደርገው ብሎ በዛም ተሰርቶ ነበረ ፍኖተ ካርታው። ያንን መሰረት አድርገው አንዱም ተግባራዊ አልተደረገም ከ3 ዓመት በኋላ።
በዚህ አድማ ምክንያት ምንም አይነት የበረራ መስተጓጎል አለመከሰቱን የገለጹት ደግሞ የኢትዮጵያ ሲቪል አቪዬሽን ባለስልጣኗና ዳይሬክተር ኮሎኔል ወሰኔለ ሁነኛው ናቸው። በረራዎች እንዴት እንዳልተስተጓጎሉም ለአሜሪካ ድምጽ አስረድተዋል።
እየሰሩ ያሉት ከነዚህ ውጪ ያልፈረሙት የሀገሪቱ አየር ክልል መዘጋት የለበትም፣ ይሄ ከፍተኛ የሀገር በደልና ሀገር ላይ ትልቅ ጥፋት መፈጸም ነው የሚሉት ናቸው እየሰሩ ያሉት እንጂ ከነዚህ ከ74 ውስጥ አንድም ሰው ገብቶ በስራ ላይ የለም።
ከዚህ በፊት ባደረግነው ቃለ ምልልስ ኮሎኔል ወሰኔለህ የኢትዮጵያን አየር ክልል በአጠቃላይ ለመቆጣጠር በቀን 28 የሚሆኑ ትራፊክ ተቆጣጣሪዎች ይገባሉ ብለውኝ ነበር። በፈረቃ ነው የሚሰሩት። በቀን 28 ሰው ነው የኢትዮጵያን አየር አጠቃላይ ለመቆጣጠር የሚገባው ብለውኛል። ያናል መጠን አገኛችሁ ማለት ነው? በቀን ያውም በፈረቃ ነው የሚሰሩት። እንግዲህ
በቁጥሩ እንግዲህ ያደረግነው ምንድነው ይሄን ቁጥር ለማሟላት ከተለያየ ጥረት እየተደረገ ነው። ነገር ግን አሁን በቂ በየደረጃው ባሉ የቁጥጥር ቦታዎች በቂ የሰው ኃይል አግኝተን ነው ስራው የተጀመረው። አለበዛ በእያንዳንዱ ያው በሌየር የተከፋፈለ ነው፣ ማለትም በከፍታ የተከፋፈለ ነው። ከግራውንዱ መካከለኛው የአየር ወይም በከፍታ ላይ ያለውን ነው። በእነዚህ በቂ የሰው ኃይል አግኝተናል። ቁጥሩ አሁን በየጊዜው እየጨመረ ስለመጣ ይሄ ነው ልል አልችልም፣ ግን ሊያሰራን የሚችል የሰው ኃይል አለ። ምንም የሚያስቸግረን ነገር አይፈጠርም።
ለምን ያህል ጊዜ ያስቀጥላችኋል አሁን ያለው ቁጥር?
በተከታታይ ምንድን ነው እኛ ያሰብነው የሰው ኃይል እየጨመርን አንደኛ ሰልጣኞች አሉን፣ እነሱንም በፍጥነት እያሰለጠን ካስፈለገም ከሌላም ሀገር ኮንትሮለሮች አምጥተን፣ ምክንያቱም የሀገሪቷ አየር ክልል በፍጹም መዘጋት የለበትም። ለአንድ ቀን አይዘጋምም። እንደምታውቀው ከአፍሪካ ትልቁ አየር መንገድ ይሄ ነው። ከመቶ አይሮፕላኖች በላይ መሬት ላይ ልናስቀምጥ አንችልም። ይሄ በሀገሪቷ ኢኮኖሚ ላይ፣ በህብረተሰቡ ላይ፣ በፖለቲካውም በሶሻሉም ላይ የሚያመጣው ጫና በጣም ከፍተኛ ስለሆነ በቃ ቀጥሎ በምንም ጊዜ አይቆምም፣ ዝም ብሎ ይቀጥላል ብዬ ነው ማምነው። የኢትዮጵያን ኤርስፔስ ለመዝጋት ስልጣን ያለው አካል ሌላ አካል ነው። እነዚህ ሰዎች አይደሉም፣ እነዚህ አየር ትራፊክ ተቆጣጣሪዎች አይደሉም። አስተሳሰቡም ስህተት ነው።
የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ማህበር ፕሬዚዳንት አቶ ፍጹም ጥላሁን ግን መፍትሄው የሰራተኞችን ጥያቄ መመለስ እንደሆነ ይገልጻሉ። ሌሎችን ተክቶ ለማሰራት እየተሄደ ያለበት መንገድም የአገሪቱን የአየር ክልል አደጋ ላይ ይጥላል ባይ ናቸው።
ስራ ላይ አክቲቭ ኮንትሮለር ሆኖ ከማገልገል ካቆሙ 10-15 ዓመት ያለፋቸውን በኃላፊነት ደረጃ ላይ ያሉ ባለሙያዎችን እንዲሁም ጥቂት ስልጠና ላይ ያሉ በአሰልጣኝነት ላይ ያሉ ሰራተኞችን ወይንም ከሌላ ክፍል የማኔጅመንት ፖዚሽን ባላቸው የቀድሞ ኮንትሮለሮች ነው ለመጠቀም የሞከረው። አሁን ደግሞ ባለ በሰማሁት መረጃ መሰረት የረዳት አየር ትራፊክ ተቆጣጣሪ ስልጠና ላይ ያሉ ነበሩ። የቲዎሪ ጨርሰው ወደ ሲሙሌሽን የገቡ የነበሩ የጀመሩ ነበሩ። እነሱንም ወደ ስራ ተጭኗቸው ገብተው እየሰሩ እንደሆነ ሰምቻለሁ።
ስለዚህ ይሄ ግን እናንተ አካሄዱ ተገቢ አይደለም፣ የሚያዛልቅ አይደለም ነው የምትሉት?
አዎ፣ የአየር ክልሉን አንደኛ ስልጠና እንኳን የጨረሰ ሰው ከአንድ ወር እስከ ሶስት ወር የስራ ላይ ልምምድ ማድረግ አለበት አክቲቪ ለመስራት በሰው ከጎኑ ሆኖ እያገዘውና ኦብዞርብ ትሬኒንጉን ከጨረሰ በኋላ ነው ወደ ስራ የሚገባው።
አድማ የጀመሩት የአየር ትራፊክ ተቆጣጣሪዎች በገዛ ፈቃዳቸው ስራቸውን እንደለቀቁ ይቆጠራል ብሏል የኢትዮጵያ ሲቪል አቪዬሽን ባለስልጣን። የአየር ትራፊክ ተቆጣጣሪዎች ማህበር ግን ይህ ራሱ የአስተዳደር በደል እንደሆነ ነው የሚገልጸው። አድማው እስከ መቼ እንደሚቀጥል ግን ግልጽ አይደለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔትን እያደመጣችሁ ነው አድማጮች። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የሶማሌ ክልል የቀድሞ ፕሬዚደንት አቶ አብዲ መሐመድ ኡመር ወይም አብዲ ኢሌም ተብሎ ይጠራሉ እና ሌሎች ስድስት የክልሉ ምክር ቤት አባላት ዛሬ በቁጥጥር ስር መዋላቸውን የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል ለአሜሪካ ድምፅ ገልጸዋል። ኮሚሽነሩ ሐምሌ 27 2010 ዓ ም በክልሉ የቀድሞ ፕሬዚደንት አመራር ሰጪነት ተቀነባብሯል ባሉት የወንጀል አድራጎት 96 ሰዎች መገደላቸውን ተናግረዋል። ዝርዝሩን ጽዮን ግርማ ይዛለች።
የኢትዮጵያን ሶማሌ ክልል ሲያስተዳድሩ የነበሩትና በቅርቡ ከስልጣናቸው የተነሱት አብዲ መሐመድ ኡመር ወይም በቅጽል ስማቸው አብዲ ኢሌ በመባል የሚታወቁት የቀድሞ ፕሬዝዳንት በክልሉ ነዋሪዎች፣ በተቃዋሚዎች፣ በሀገር ውስጥና በዓለም አቀፍ የሰብአዊ መብት ተሟጋቾች ከፍተኛ ቅሬታና አቤቱታ ሲቀርብባቸው ቆይተው ዛሬ በቁጥጥር ስር መዋላቸው ተነግሯል። አቶ አብዲ ኢሌ በዛሬው ዕለት አዲስ አበባ ከተማ በተለምዶ አትላስ እየተባለ ከሚጠራው አካባቢ ከሚገኘው መኖሪያ ቤታቸው በፌዴራል ፖሊስ አባላት ታጅበው በቁጥጥር ስር ሲውሉ ታይተዋል። የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል በጉዳዩ ላይ ማብራሪያ እንዲሰጡን ጠይቀናቸዋል። ነገር ግን ማምሻውን በሶማሌ ክልል ጅጅጋ ከተማ የሚገኙ በመሆናቸው በአስቸጋሪ የስልክ ጥራት ውስጥ አነጋግረናቸዋል።
ለረጅም ጊዜ የኢትዮጵያ ሶማሌ ክልል የተለያዩ የመልካም አስተዳደር ችግሮች በከፍተኛ ሁኔታ ብሌም ሲደረግ የቆየ ክልል እንደሆነ ይታወቃል። በተለይ ቅድም ጊዜ ወዲህ ዶክተር አብይ ወደ ስልጣን ከመጡ በኋላ በሀገሪቱ በአጠቃላይ በተቀጣጠለው የሪፎርም አጀንዳ ውስጥ ሶማሌ ክልል ለማስገባት ያው እየተደረገ በነበረው ጥረት በተለይ ህዝቡ ራሱ ከዚህ ሁኔታ ለማወቅ ትንበርሶ ይበት ሁኔታ ተስተውሎ ነበር። በየ ቦታው እንግዲህ ህዝቡ ለለውጡ ፍላጎቱ ሲያሳይ ግን የክልሉ አመራር ክልሉ ጋር የመዋሀድ ችግር ገጥሞት ያው ህዝቡን ለማደናቀፍ እየሞከረ የነበረበት ሁኔታ ይስተዋል ነበረ። ሆኖም ግን ያው የፌዴራል መንግስት ሁኔታውን በጥሞና የማግባባት ስራ እየሰራ ለውጡ በአሚኬል በሆነ መንገድ እንዲካሄድ አመራሩም ለውጡም እንዲፈቅድ የማድረግ ስራዎች ሲሰራ ቆይቶ ነበር። ግን የክልሉ አመራር ለዚህ ተገዢ የመሆን ፍላጎት ስላልነበረው ሀያ ሰባት በተከሰተው ከፍተኛ የሆነ በጅጅጋ ከተማ በአመራሩ የተቀነባበረ ከፍተኛ የሆነ ወንጀል ነበርና በዚህም 96 ሰው በጣም ብዙ ንብረት ወድሟል። ብዙ ችግሮች ነው ተጠቃቅተዋል። ባንኮች ተዘርፈዋል። በጣም ብዙ የሆነ ስራ ነው ያደረሰው። ዋናው ተጠያቂ እንግዲህ አመራሩ ነው። አመራሩ ነበር ደግሞ በተያዙት በቁጥጥር ስር በዋሉት ፕሬዚደንት አብዲ ኡመር ማህሙድ የሚመራ ስለሆነ ያው እሳቸውና እሳቸው ስለሚገኙ እሱም በዳሬ በቁጥጥር ስር ውለዋል ነው።
ኮሚሽነር ዘይኑ ጀማል እንደተናገሩት የሶማሌ ክልል ለረጅም ጊዜ ከፍተኛ የሰብአዊ መብት ጥሰት እንደሚፈጸምበት የሚገለጽና የሚወቀስ ክልል ነው። ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ አመራሩ የለውጡ አካል እንዲሆንና ችግሮች እንዲስተካከሉ ከፍተኛ ጥረት ተደርጎ አልተሳካም። ይባስ ብሎም ሐምሌ 27/2010 ዓ.ም በቀድሞ ፕሬዝዳንት አብዲ ኢሌ አመራር የተቀነባበረ ወንጀል ተሰርቶ 96 ሰዎች ህይወታቸው አልፏል። በጣም ብዙ ንብረት ወድሟል፣ ተዘርፏል፣ ቤተክርስቲያን ተቃጥሏል፣ ባንኮችም ተዘርፈዋል። በዚህም ምክንያት እርሳቸውና በስራቸው የሚገኙ ወደ 6 የሚጠጉ አመራሮች በዛሬው ዕለት በቁጥጥር ስር ውለዋል ብለዋል። በአሁኑ ሰዓትም በፌዴራል ፖሊስ ስር እንደሚገኙ ገልጸው በጣም በቅርቡ ፍርድ ቤት ይቀርባሉ ብለዋል። የኢትዮጵያ ሶማሌ ክልል ምክር ቤት በትላንትናው ዕለት አቶ አብዲ ኢሌን ጨምሮ 7 የክልሉ ምክር ቤት አባላት ያለመከሰስ መብታቸውን ማንሳቱን ይፋ አድርጓል። እነዚህ ያለመከሰስ መብታቸው የተነሱት አቶ አብዲ ጀማል ቀሎምቢ የክልሉ ጠቅላይ አቃቢ ህግ ህግና ፍትህ ቢሮ ኃላፊ፣ ወይዘሮ ራህማ ሙሐሙድ የሴቶችና ህጻናት ጉዳይ ቢሮ ኃላፊ፣ አቶ ኢብራሂም መሐመድ የትምህርት ቢሮ ኃላፊ፣ አቶ ዴቅ አብዱላሂ የውሃ ሀብት ልማት ቢሮ ኃላፊ፣ አቶ ኢብራሂም መሐመድ ሙባረክ የጅጅጋ ከተማ አስተዳደር ከንቲባ፣ እንዲሁም የሶኢዴፓ የፖለቲካ ጉዳዮች ኃላፊ አቶ ኡመር አብዲ ናቸው። ኮሚሽነር ዘይኑ እነዚህ 6 ሰዎች ከቀድሞ ፕሬዚዳንት አቶ አብዲሌ ጋራ መታሰራቸውን አረጋግጠዋል። ቅዳሜ ዕለት ለሀገር ውስጥና ለውጭ መገናኛ ብዙሀን መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልል ያለውን ወቅታዊ ሁኔታ በተመለከተ ከጋዜጠኞች ተጠይቀው በክልሉ የነበረው የመብት ጥሰት ከዚህ ቀደም ተሰምቶ ከሚያውቀው የከፋ መሆኑን ተናግረው ነበር።
ጅጅጋ የነበረው ሁኔታ ሰፋ ያለ አውድ አለው። ራሱን አስሎ ማየት ያስፈልጋል። በምስራቅ ኢትዮጵያ ባለፉት 10 ቀናት ሰፊ ንግግር ስናደርግ ቆይተናል። እዚህ አካባቢ ሲደረግ የነበረው የሰብአዊ መብት ጥሰት እና እንደ መንግስት አክት የማድረግ ሁኔታ ፊልም የሚታይ ወይም በፊክሽን የሚነበብ እንጂ ኢትዮጵያ ውስጥ የሚደረግ መሆኑ ያጠራጥራል። ብዙ የሚያስተነግጡ ነገሮች ተከናውኗል እዛ አካባቢ። ለምሳሌ በማረሚያ ቤት ከታረሙ የሚታረሙ ሰዎች ጋር አንበሳ፣ ጅብና ነብር ይታሰራል። ይሄ ኢትዮጵያ ውስጥ አለ ብሎ ማሰብ ይከብዳል። ይሄ የሆነበት ምክንያት ታሳሪዎቹ የሚጠበቅባቸውን ብቻ ሳይሆን የማይጠበቅባቸውን እንዲያወጡ ማስፈራሪያ ሆኖ የሚያግዝ ስልት ነው። ጠቃሚ ነው አይደለም ይለውን ተታ ሰዎች ይደፈራሉ፣ ሀብት ይዘረፋል፣ ሰዎች ይሞታሉ። ጅጅጋ የተፈጸመው ነገር እንደዛ አይነት መልክ አለ።
ጠቅላይ ሚኒስትር አብይ አህመድ ይህንን በይፋ ከመናገራቸው አስቀድሞ ከጥቂት ወራት በፊት ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች ልክ እንደ ሞቱት ነን በሚል ርዕስ ባወጣው ባለ 88 ገጽ ሪፖርት በሶማሌ ክልል ኦጋዴን እስር ቤት በሚል በሚታወቀው እስር ቤት ውስጥ ዜጎች በዘፈቀደ ለዓመታት ታስረው አሰቃቂ ስቃይና ድብደባ እንደሚፈጸምባቸው ይፋ አድርጎ ነበረ። ድርጅቱ ቃለ መጠይቅ ያደረገላቸውና ለደህንነታቸው ሲባል ስማቸው የተቀየረ የቀድሞ እስረኞችን ጠቅሶ በሪፖርቱ ላይ እንዳሰፈረው እስረኞቹ በመላው እስረኞች ፊት ልብሳቸውን አውልቀው እርቃናቸውን አድርገው እንደደበደቧቸው ማስረዳታቸውንም ተናግሮ ነበር። የሂውማን ራይትስ ዎች የአፍሪካ ከፍተኛ ተመራማሪ የሆኑት ፊሊክስ ሆርን ድርጅታቸው ያወጣውን ሪፖርት አስመልክቶም ከአሜሪካ ድምጽ ተጠይቀው የሶማሌ ክልል እስረኞች ፍርድ ቤት ባለመቅረብ በሀገሪቱ ካሉት ከሌሎች እስር ቤቶች የተለየ ነው ብለውን ነበር።
Somali region of course is a slightly different situation where there is absolutely
የሶማሌ ክልሉ ደግሞ በጣም የተለየ ነው። ምንም አይነት ህግ የለም። እኛ ካነጋገርናቸው ሰባ የቀድሞ እስረኞች ውስጥ ፍርድ ቤት የቀረቡት አራቱ ብቻ ናቸው። በሶማሌ ክልል ለተፈጸመው የመብት ጥሰት ግለሰቦች፣ በሶማሌ ክልል ያሉ ከፍተኛ የመንግስት ባለስልጣናትም በሙሉ ተጠያቂ ሊሆኑ ይገባል። ከልዩ ፖሊስ ጀምሮ እስከ ክልሉ ፕሬዝደንት አብዲ አሌ ድረስ ተጠያቂ ናቸው።
በወቅቱ የሶማሌ ክልል የኢንፎርሜሽን ሚኒስቴር የሆኑት አቶ ኢድሪስ እስማኤል ከቪኦኤ የሶማሌኛ ቋንቋ ዝግጅት ክፍል ተጠይቀው ድርጊቱ በክልሉ አልተፈጸመም ሲሉም ማስተባበላቸው ይታወሳል። ጥቂት ቆይቶም እንደተባለው ሐምሌ 27 ቀን 2010 ዓ.ም በክልሉ ከፍተኛ የሆነ የግድያ እንደዚሁም ደግሞ ንብረት መዝረፍ፣ መውደምና በሰዎች ላይ የአካል ጉዳት መድረሱን መዘገባችን ይታወሳል። የአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
የሕግ የበላይነትን ማስከበር በምንም መልኩ አያጠያይቅም ብለዋል ጠቅላይ ሚኒስትር አብይ አህመድ። አሁን በሀገር ውስጥ የሚታየው አለመረጋጋት እንደሚሻሻልም ከትናንት በስቲያ በሰጡት ጋዜጣዊ መግለጫ የተናገሩት ጠቅላይ ሚኒስትር አብይ የሀገሪቱ የመከላከያ ኃይልም ተልእኮውን ለመወጣት በሙሉ ብቃት ላይ እንደሚገኝ አስታውቀዋል። መለስካቸው አማ።
ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ቅዳሜ አመሻሽ በጠሩት ጋዜጣዊ ጉባኤ ላይ ተደጋግሞ በተለያየ መልኩ ከቀረቡላቸው ጥያቄዎች መካከል በሀገር ውስጥ በሚታየው የሰላምና መረጋጋት ሁኔታ ላይ ያተኮሩ ናቸው። እንደ ጠያቂዎቹ አቀራረብ ከሆነ ጠቅላይ ሚኒስትሩ ስልጣን ከያዙበት ጀምሮ ላለፉት አራት ወራት በሀገሪቱ የተለያዩ ማዕዘናት በተለያየ ደረጃና ምክንያት ሰላም ደፍርሷል፣ ሕይወት ጠፍቷል፣ አካል ጎድሏል፣ ንብረት ወድሟል። ጋዜጠኞቹ ከዚህ እውነታና ከየራሳቸው ግንዛቤ በመነሳት ሕገወጥ ናቸው፣ በደል ፈጽመዋል፣ አደጋ ሊጥሉ ይችላሉ በሚባሉ አካላት ላይም ሕጋዊ እርምጃ በመውሰድ ረገድ መንግስቶ በዳተኝነት ይተቻል። እርስዎ ለዚህ ትችት ምን መልሳለሁ የሚሉ ይመስላል። ጠቅላይ ሚኒስትሩ ለእነዚህ ጥያቄዎች የሰጡት መልስ ታሪክን፣ የሕግ ፍልስፍናንና ወቅታዊውን የሀገሪቱን ነባራዊ ሁኔታ ለማካተትና ለማዛመድ እየሞከረ ይመስላል።
66 የነበረውን ወደ ኋላ መለስ ብለን ብንመለከት የዲሞክራሲ ጮራ ለኢትዮጵያ ያፈነጠቀ ተብሎ የተጠበቀበት ጊዜ ቢሆንም የዛን ጊዜ የነበረው መንግስት በኃይል በተቃርነው የቆሙ ሀሳቦችን ለማፈን በሄደበት አግባብ የብዙ ሰው ህይወት መጥፋት ብቻ ሳይሆን የዲሞክራሲ ተስፋውም እንዲቀጭጭ ሆኗል። እንደዛ አይነት እድል እያገኙ የማጥፋት ሁኔታ ኢትዮጵያ ውስጥ ተደጋጋሚ ስላጋጠመ በተቻለ መጠን ከዚያ በተለየ መንገድ የሚያግባባን የሚሰበስበንን መንገድ ለመከተል የተደረገ እንጂ የህግ ልዕልና ጥያቄ ውስጥ የሚገባ ጉዳይ አይደለም። ያን ማድረግ ካልቻልንም መንግስት የሚባል ስያሜ በተሟላ መንገድ መያዝ አይቻልም። ህግ እያጠራን በህግ ስም ለመግዛት ሳይሆን የህግ የበላይነትን ለማረጋገጥ መስራት የሚገባንን ነገር እያደረግንም ነው።
በተጠናከረ መንገድ ወደፊት እናረጋለን።
የህግ የበላይነትን በማስፈን ስም ግን ከዚህ በፊት በኢትዮጵያ ሲሆን የነበረውን ጠቅላይ ሚኒስትሩ ለመድገም ፍላጎት እንደሌላቸው ፍንጭ ሰጥተዋል።
እዚህ ጋር ጥንቃቄ የሚያስፈልገው ሩል ኦፍ ሎው እና ሩል ባይ ሎው የሚባለው ጉዳይ ነው። የህግ የበላይነትና በህግ መግዛት ለየብቻ መሆን አለበት። የህግ የበላይነት ማለት መንግስትም ህዝብም በጋራ የሚያቁት ማንም ሊተላለፈው የማይችል እንጂ ህግ ያወጣ ያንተን ፍላጎት ማስረጽ ሌላውን ማፈን እንዳይሆን ጥንቃቄ ያስፈልጋል። እንደዚህ አካል ሆነ ዴሞክራሲን በተሟላ መንገድ በአገራችን እንዲሰፋ እንዲያብብ ማድረግ ስለማይቻል ይህ ለውጥ የሚያመጣው መንገራገጭ ካልሆነ በስተቀር የህግ የበላይነት ጉዳይ ለጥያቄ የማይገባ መሆኑን ለመግለጽ ነው።
እሳቸው ወደ ስልጣን ከመጡ በኋላ የሀገሪቱ የውስጥ ሰላም እያደር እየተበላሸና ቁልቁል እየሄደ ነው በሚለው ግን ጠቅላይ ሚኒስትሩ አይስማሙም። ይሁንና ሰላምን በአስተማማኝና ዘለቄታ ባለው መልኩ በአንድ አገር ውስጥ ለማስፈን የሚወስደውን ጥረትና ጊዜ አልዘነጉትም።
በየቦታው ግጭት እንዲነሳ በተደራጀ መንገድ የሚሰሩ ኃይሎች አሉ፣ ጥያቄ የለው። እነዚህ ኃይሎች በግልጽ ስም ያላቸው አይደሉ። ምስራቅ ላይ የሚታየው ባህሪ ደቡብ ከሚታየው ባህሪ ይለያል። ደቡብ የሚታየው ባህሪ ምዕራብ ከሚታየው ባህሪ ይለያል። በየቦታ ያለውን ባህሪ እና ግጭት ቀስቃሾች ኢሞሽን ትሪገር እያደረጉ ሰውና ሰው እንዲጣላ የሚያደርጉ ኃይሎች ጉዳያቸውን ማከናወን እንዳይችሉ የማምከን ስራ የሚሰራ ብቃት ያለው ተቋም መፍጠር፣ ሀሳባቸውን የማይገዛ ለክፉ ነገር የማይተባበር ማህበረሰብ መፍጠር የሁላችንም ጥረት የሚጠይቅ ይሆናል። ከጊዜ ወደ ጊዜ እንደዚህ አይነት ነገር እየተለመደ እንደ ባህል እየተለመደ ችግር እያስከተለ መጥቷል። ተቋሞቻችን ይህንን ጉዳይ ለመፍታት የሚያስችል ቁመና እያደረጁ በሚሄዱበት ሰዓት እና ህዝቡም እየነቃ ሲሄድ እየተፈታ የሚሄድ ይመስለኛል። ከለውጡ ጋር ማያያዙ ግን ትክክል አይደለም። ከለውጥ በፊት ኢትዮጵያን መንግስት የሚያስተዳድረው በስቴት ኦፍ ኢመርጀንሲ ነው። በስቴት ኦፍ ኢመርጀንሲ ቢሆን እያስተዳደርን አስተማማኝ ሰላም ማግኘት አልቻልም። ከለውጡ በፊት አዲስ አበባ ተከባ ነበር፣ መውጣት መግባት አይቻልም። የዛ አይነት ነገር አሁን የለም። ከፍተኛ መሻሻሎች አሉ። መሻሻሉ ግን 100% የተሟላ እንዲሆንና ዜጎች ተንቀሳቅሰው ሰርተው ወጥተው ለመግባት የማይቸግሩበት አገር ለማድረግ ደግሞ ተጨማሪ ጥረት ተጨማሪ ድካም እንደሚጠይቅ ማሰብ ጥሩ ነው። መሻሻሎች አሉ። መሻሻሉ የተሟላ እንዲሆን በጋራ መረባረብ ያስፈልጋል በሚል ቢወሰድ
ጠቅላይ ሚኒስትር አብይ አህመድ የጸጥታ ኃይሎችን እንዲሁም የሀገር መከላከያ ኃይሉን በተመለከተም አሁን ያለበትን ሁኔታ አብራርተው አስረድተዋል።
የጸጥታ ኃይሎች በሚመለከት ከለውጡ በኋላ ትኩረት ሰጥተን የሰራንበት ኤሪያ ሎ ኢንፎርስመንት ኤጀንሲስ ናቸው። እነዚህ የመከላከያ የፌዴራልና የአዲስ አበባ ፖሊስ እንዲሁም የውጭና የውስጥ የደህንነት ኤጀንሲዎች አመራራቸው፣ አሰራራቸው፣ እሳቢያቸው እንዲቀየር ከፍተኛ ስራ እየተሰራ ይገኛል። ስራው ግን እንደምታውቁት ከላይ እስከታች በተሟላ መንገድ ተሰርቶ የሚፈለግባቸውን የሚጠበቅባቸውን ማድረግ አልጀመሩም። አንድ ፖሊስ አድርጎ ለማውጣት ከምልመላ፣ ስልጠና፣ ሰልፍና መለዮ አደራረግ ጀምሮ ቢያንስ 6 ወር ያስፈልጋል። በሆነ ጊዜ አዲስ ኃይል አስተምሮ አስታጥቆ እሳቤውን ይዞ ህግን አክብሮ ስራውን እንዲሰራ ማድረግ ረዘም ያለ ጊዜ የሚፈልግ እንጂ ባጠረ ጊዜ የሚሰራ ስራ ተደርጎ ባይወሰድ ጥሩ ይሆናል። በፖሊስ ኃይል በመከላከያ ሰፋፊ ውይይቶች፣ ስልጠናዎች ስናካሄድ ቆይተናል። ትልቅ የሚባል ልዩነት አለ። መከላከያ የሀገሩ ሉዓላዊነት ለማስጠበቅ ዋነኛ ተልእኮውን ለመፈጸም በሚያስችል ቁመና ላይ ይገኛል። ለውጡ ያመጣውን ኔጌቲቭ እና ፖዚቲቭ ነገር የነበረውን ብዥታ ለመቅረፍ ሰፊ ስራ ሲሰራ ቆይቷል። በቀጣይነትም ይሰራል። ተልእኮውን ለመፈጸም የሚያስችል ብቃት ግን እንዳለው ጥርጣሬ የለም። ፖሊስ በሚመለከት ተጨማሪ ስራዎች ያስፈልጋሉ። ገቢያቸው፣ ኑሯቸው፣ ልምምዳቸው እሱን ጨምሮ ለውጡ ላይም አንዳንዶች ባላቸው ሀሳብ በፈጠነ መንገድ እርምጃ መውሰድን ተጨማሪ ስራ ያስፈልጋል። በእነሱ የሚነሳው ሀሳብ እኛ ከያዘን በኋላ ልትፈቱ ስለምትችሉ የህግ የበላይነት ላይ ያለው እሳቤ እስኪጠራ ድረስ ባንጋጭ የሚል ሀሳብ ያላቸው ግለሰቦች አሉ። ተቋማዊ ሀሳብ አይደለም።
ጠቅላይ ሚኒስትሩ በመጨረሻ በመገናኛ ብዙሀንና በመንግስት መካከል ያለውን ግንኙነት አዎንታዊ በሆነ መንገድ እንዲጓዝ ለማድረግ ጽህፈት ቤታቸው እያሰበበት እንደሆነ ፍንጭ ሰጥተው የመጀመሪያውን ጋዜጣዊ ጉባኤያቸውን ደምድመዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን አመሰግናለሁ። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ታገኛላችሁ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባና አካባቢዋ ላይ ከምሽቱ 3:35 እየሆነ ነው።
ዋሽንግተን ዲሲ ላይ ደግሞ ነሐሴ 21 ሰኞ ከቀኑ 8:35 ሆነ። አስተናጋጆቻችሁ ሰሎሞን አባተና
አዲሱ አበበ ነን። አሁን የምሽቱን ዋና ዋና ዜና ባጭሩ ላንብብላችሁ። መጪው የሞዛምቢክ የከንቲባ ምርጫ የአገሪቱን የፖለቲካ አቅጣጫ ሊቀይር እንደሚችል ተገለጠ። ባለፈው ሳምንት የምርጫ ኮሚሽኑ ሁለት ታዋቂ የከንቲባ ቢሮ ተወዳዳሪዎችን ከድምፅ መስጫ ሰንጠረዡ የሰረዘ ሲሆን እነዚህም የሬናሞ ፓርቲው ቬናንሲዮ ሞንድሌን እና የገዢው ፓርቲ ሳሞራ ሚሼል ጁኒየር ናቸው። ሚሼል የሞዛምቢክ የመጀመሪያው ፕሬዚዳንትና ሞዛምቢክን እንደ አውሮፓ አቆጣጠር ከ1975 ጀምሮ የገዙ የፍሬሊሞ ፓርቲ ተባባሪ መስራች የሳሞራ ሚሼል ልጅ መሆናቸው ይታወቃል። በአፍጋኒስታን ፖሊሶች ገለጣ መሰረት የጎረቤት ታጂኪስታን አውሮፕላኖች ባካሄዱት የቦምብ ጥቃት 6 ህገወጥ የሱስ አስመጪ አዘዋዋሪዎችን ገደሉ። ከጥቃቱ በኋላ 2 የታጂኪስታን የድንበር ጠባቂ ወታደሮች ሞተዋል። የሰሜን አፍጋኒስታን ታካር ክፍለ ሀገር ባለሥልጣናት በበኩላቸው በሁለቱ አጎራባሽ ድንበር አካባቢ ሕገ ወጥ ተናጋጆች እየተበራከቱ መምጣቸውና በተለይም ዳርቃር ወረዳ ውስጥ የሚገኘው ትልቁ ጫካ ዋነኛ መሸሸጊያቸው እንደሆነ ተነግረዋል። የታካር መንግሥታዊ ቃል አቀባይ ጃዋድ ሂጅሪ እንደተናገሩት ባለፉት በታሊባንና በሕገ ወጥ ተናጋጆቹ መካከል የተቀሰቀሰው ግጭት ድንበር ጠባቂ የታጂኪስታን ወታደሮችንም በውስጡ ወይም በውጊያ ውስጥ እንዲገኙ አስገድዶ ነበር። ዜናው አበቃ። የምሽቱ የአየር ስርጭት ፕሮዲሰራችን ጀስቲን ትዋይትስ፣ ቴክኒሽያን ወይም ደግሞ የፕሮግራም መሪያችን ብርሃን ኃይሉ ስማቸውን አዘዋወርኩ።
ብርሃን ኃይሉ ፕሮዲሰር ነች፣ ጀስቲን ትዋይትስ ቴክኒሽያን ነው።
የማህበራዊ መገናኛ ፕሮዲሰራችን ደግሞ አበባየሁ ገበያው ነች። አሁን ወደ ተከታዩ ዘገባ እናልፋለን። የጆን ማኬን ህይወት።
እጅግ የተከበሩ እንደራሴና የመንግሥት ሰው፣ እጅግ ኩሩ ተዋጊና አርበኛ፣ ራሱን አሳልፎ የሰጠ የሕዝብ አገልጋይ አሜሪካ ከትናንት በስቲያ አጣች። ይህንን ውዳሴና ሞገስ እያዘነቡ ያሉት ሴናተር ጆን ማኬንን በቅርብ የሚያውቁ አብረዋቸው የዋሉ የኖሩና የሠሩ ወዳጆችና በግራም በቀኝም ያሉ ባልደረቦቻቸው ናቸው። ጆን ማኬን በ81 ዓመት ዕድሜያቸው ከትናንት በስቲያ አረፉ። በጠና የታመሙበት የአንጎል ደዌ ላለፉት ጥቂት ወራት ከለመዱትና አብዝቶም ከለመዳቸው አደባባይ ነጥሎ እቤት አውሏቸው ነበር። በሕይወታቸው ማብቂያ ወራትና ሰሞናት ሁሉ ግን ስለ ሀገራቸው በብርታት በሚታወቁበትም የጽናትና የነጻነት መንፈሳቸው መናገራቸውን አላቆሙም። ጆን ሲድኒ ማኬን
We are blessed. We are living in the land of the free, the land where anything is possible.
እኛ የተባረክነን የምንኖረው ሁሉም ነገር በሚቻልበት የነጻ ሰዎች አገር ውስጥ ነው።
ማኬን በትራምፕ ዘመን አስተዳደር አስተውያለሁ ስላሏቸው ችግሮችም ትችትና ወቀሳቸውን በግላጭ ከመናገር አልተቆጠቡም።
To refuse the obligations of international leadership and our duty to remain the last best hope of earth for the sake of some half-baked spurious nationalism
ለችግሮቻቸው መፍትሄ ከመፈለግ ይልቅ ማምለጫ ወይም ማላከካ በሚፈልጉ ሰዎች በውል እንኳን አልተገመደና ሐሰተኛ ብሔርተኝነት ሲባል በዚች ምድር ላይ የመጨረሻውና የተመረጠው ተስፋ ሆነን እንድንቀጥል ከሚያደርገን ተግባራችንና ከዓለም አቀፍ መሪነት ግዳጆቻችን መሸሽ።
የፖለቲካ ታሪክ ምሁሩ አለን ሊችማን ጀግና ይሏቸዋል መኬንን።
John McCain represented public service. He was a genuine American hero.
John McCain የህዝብ አገልጋይ ነበሩ። እንዲያው የይስሙላና አጉል የተቆፈሱ የሚዲያ ጀግና ሳይሆኑ እውነተኛ አሜሪካዊ ጀግና ነበሩ።
የዩናይትድ ስቴትስ አድሚራል John McCain የባህር ኃይሉ ጀት አብራሪ ሆነው በቪየትናም ጦርነት ወቅት በአየር ድብደባ ተልእኮዎች ላይ ተሰልፈዋል። በኢትዮጵያ የዘመን አቆጣጠር በ1960 ዓመተ ምህረት ያበሯት የነበረች ጄት ያኔ ይፋለሟቸው በነበሩ የሰሜን ቪየትናም ኃይሎች ተመታችና እርሳቸውም ጠላት እጅ ላይ ወደቁ። የጦር ምርኮኛ ሆነውም ለአምስት ዓመታት በስቃይ አያያዝና በእንግልት እንዲቆዩ መደረጋቸውን ታሪካቸው ይናገራል። ከብዙ ዓመታት በኋላ ታዲያ ሪፐብሊካኑ መኬን የሕግ መወሰኛ ምክር ቤት አባል ሆነው ወደዚያችው ቪየትናም ተመለሱ። በዚህኛው ጉብኝታቸው ወቅት ግን የተዘረጉ እጆችና ፍቅር ነበር የተበቃቸው። በዋሽንግተንና በሃኖይ መካከል ሰላምና መልካም ግንኙነት እንዲመለስ አጥብቀው ተከራክረዋል፣ ተሟግተዋል። በአንድ ወቅት ከቪኦኤ ጋር ባደረጉት ቃለ ምልልስም ይህንኑ አቋማቸውን አንጸባርቀዋል።
Look, there's some individuals that mistreated me in prison that I hope I never see again. But that doesn't change my opinion. አይ
በእስር ቤት ያንገላቱኝ አንዳንድ ሰዎች ነበሩ። ዳግመኛ እንደማይመጣብኝ ተስፋ አደርጋለሁ። ይሁን እንጂ ያ ሁኔታ ቪየትናማውያን ድንቅ ሰዎችና ወዳጆቻችንም የመሆናቸውን እምነቴን አይለውጠውም። እኛም እንፈልጋቸዋለን፣ እነርሱም ይፈልጉናል።
ከ1994 ዓመተ ምህረቱ የመስከረም አንድ ጥቃት በኋላም ምንም እንኳ መኬን የአፍጋኒስታንና የኢራን ጦርነቶች ቢደግፉም በሽብር ተጠርጣሪዎች ላይ ይፈጸም የነበረውን የስቃይ ምርመራና ዘዴዎች በብርቱ ሲቃወሙ ቆይተዋል። አንዳንዴ ደግሞ መኬን ቁጣ ሲያሸንፋቸው ለብርቱና የዘለፋ ቃላት ጭምር ከመናገር ወደ ኋላ አይሉም።
Get out of here, you low-life scum.
እንዴ በተወካዮች ምክር ቤቱ መድረክ ላይ ሆነው አንዱ ላይ ያወረዱበት ቁጣ ነው። ውጣ ከዚህ ምናምንቴ መናጢ ያሉት። ደግሞም መኬን ክብር የሚያውቁና የሚሰጡም ሰው ናቸው። ለዩናይትድ ስቴትስ ፕሬዚደንትነት ሪፐብሊካን ፓርቲያቸውን ወክለው በ2000 ዓመተ ምህረት ለሁለተኛ ጊዜ የተወዳደሩ ጊዜ ስለ ዲሞክራቲክ ፓርቲው ተፎካካሪያቸው ባራክ ኦባማ አረብ ናቸው የሚል ሐሜት ውስጡን ይናፈስ ነበርና አንዷ የመኬን ደጋፊ ይህንኑ ሐሜት አንስታ የምረጡኝ ቅስቀሳ መድረካቸው ላይ ጠየቀቻቸውና እርሳቸውም ስለ ባራክ ኦባማ እዚያው ምስክርነታቸውን ሰጡ። እንደ ተፎካካሪ ሳይሆን እንደ እውነተኛ ዜጋ።
የለም ቤቴ፣ አንዳንድ የማንስማማባቸው ጉዳዮች በመካከላችን ያሉ ዜጋ ጨዋ የቤተሰብ ሰው ናቸው።
በዚያ ምርጫ መኬን አልተሳካላቸውም። በባራክ ኦባማ ተሸነፉና ወደ ሕግ መወሰኛ ምክር ቤታቸው ተመልሰው በዩናይትድ ስቴትስ የዓለም ጉዳዮች ውስጥ በንቁ ተሳታፊነታቸው ቀጠሉ። የሴኔቱ የጦር አገልግሎቶች ኮሚቴ ሊቀመንበርም ነበሩ። ዶናልድ ትራምፕ ፕሬዚደንታዊ እጩ ሆነው መኬን የጦር ጀግና የመሆናቸውን ጉዳይ ጥያቄ ውስጥ ያስገቡ ጊዜም መኬን ምላሽ ለመስጠት አልተሽቀዳደሙም። እንደ ዋዛ አለፉት።
He's a war hero because he was captured. I like people that weren't captured.
የጦር ጀግና የተባሉት እኮ ስለተያዙ ነው። እኔ ያልተያዙ ሰዎችን ነው የምወደው። ይህንን ባለ ለመርጥ ነበር።
ምንም እንኳ ለዚህ የትራምፕ ማናናቅ መኬን ምላሽ አይስጡ እንጂ የፕሬዝደንቱ የአስተዳደር ዘዬና የፖሊሲዎቻቸው ብርቱ ተቀናቃኝ ሆነው ቀጥለዋል። የዋሽንግተንን የተጋነነ የተባለ የሀገር ፍቅር ስሜትም እምብዛም አልወደዱትም። ፕሬዚደንት ትራምፕ የመሩትና እንዲጸድቅላቸውም አብዝተው የወተውቱ የነበሩበት የጤና ሕግ ረቂቅ በሴኔቱ ሲወድቅ ለመውደቁ ወሳኙ ድምፅ የነበረው የጃን ማኬን ድምፅ ነበር። ማኬን የሪፐብሊካኑን ያህል በዲሞክራቶቹም ዘንድ የተከበሩ ሰው ነበሩ። የቀድሞ ምክትል ፕሬዚደንት ጆ ባይደን ስለ ማኬን እማኝነታቸውን ሲሰጡ እንዲህ ብለዋል።
Courage and loyalty. I can think of no better description of the man we're honoring tonight.
ድፍረትና ታማኝነት ዛሬ አክብሮታችንን እየገለጽኩለት ያለውንም ሰው ከዚህ የተሻለ ሊያሳይ የሚችል መግለጫ የለኝም።
የፖለቲካ ታሪክ ጸሐፊው አለን ሊችማን ሲናገሩ በቅርብ ዓመታት ካየናቸው ማንንም ፖለቲከኛ ይልቅ ጆን ማኬን ፓርቲ ዘለል ጥረቶች በማድረግ ሀገሪቱ መልካሙ ሁሉ እንዲሆንላት ሲሰሩ መቆየታቸውን መስክረውላቸዋል። የኢሚግሬሽን ማሻሻያ ህግና የምርጫ ዘመቻ የገንዘብ ምንጭ ህግ ማሻሻያን የመሳሰሉትንም ተቃቅሰውላቸዋል። ጃን ሲድኒ ማኬን ወታደር፣ አርበኛ፣ የህዝብ እንደራሴ፣ አገልጋይ።
I'm the luckiest guy on earth. I have served.
እኔ በምድር ላይ እጅግ የታደልኩ ሰው ነኝ። አሜሪካንን አገልግያለሁ።
ብዙዎች በመኬን ህልፈት አዝነዋል። መኬን ግን እስከ ህልፈታቸው ድረስ በጽናት ቆሙ። ወደ ተከታዩ ዘገባችን እንለፍ። የባዕዴን ማዕከላዊ ኮሚቴ ያለፈው ሳምንት ስብሰባ።
በውጭ ሀገር ሆነ ሀገር ውስጥ ያሉ የአማራ ክልል ተወላጅ ምሁራን አሁን የተገኘውን ለውጥ ለማስቀጠል ያስችላል የተባለ የምክክር ጉባኤ 105 አባላትንና 15 የቦርድ ሰብሳቢዎችን አጽድቆ ተጠናቋል። ዶክተር ገበያው ጥሩነህ የአማራ ምሁራን መማክርት ፕሬዚዳንት፣ ፕሮፌሰር በላይ ካሳ ምክትል ፕሬዚዳንት ሆነው ተመርጠዋል። አስቴር ምስጋናው ከባህር ዳር ይህን አድርሳናለች።
ማዕከላዊ ኮሚቴው በመስከረም ወር ላይ ለሚያካሂደው የባዕዴን 12ኛ መደበኛ ድርጅታዊ ጉባኤ ላይ ለሚቀርበው ረቂቅ ሪፖርት በስፋት ተወያይቶ ውሳኔ ላይ የደረሰባቸውን ነው በመግለጫው ያተተው። በዚህም ባዕዴን አሁን የተጀመረውን ሀገራዊና ክልላዊ ለውጥ ለማስቀጠል የማዕከላዊ ኮሚቴ አባላቱ ጥልቀት ያለው ውይይት እንዳደረጉና በግንባር ቀደም ከህዝቡ ጎን
የተከበራችሁ አድማጮች፣ ቀደም ሲል በመግቢያው ላይ የባዕዴን ማዕከላዊ ኮሚቴ ያለፈው ሳምንት ስብሰባ የሚለው በስተት ስለነበር የተባለው ይቅርታን ጠይቃለን። አሁን በውጪ እና በሀገር ውስጥ ስላሉ የአማራ ክልል ተወላጅ ምሁራን አስቴር ምስጋናው ያጠናቀረችው ዘገባ ከባህር ዳር ይቀርባል።
ከውጭም ሆነ ከሀገር ውስጥ ያሉ የአማራ ክልል ተወላጆች ምሁራን ዛሬ በባህር ዳር ከተማ ተገኝተዋል። ምክንያታቸው ደግሞ የአማራ ተወላጆች ምሁራን መማክርት ጉባኤን ለመመስረት ነው። በዚህ የውይይት መድረክ ላይ የተገኙት የክልሉ ርዕሰ መስተዳደር አቶ ገዱ አንዳርጋቸው ከመንግስት ጋር አብሮ መስራት ማለት ፖለቲከኛ መሆን አይደለም፣ አንጻራዊ ቢሆንም ከፖለቲካ ፈጽሞ ነጻ የሆነ ሰው የለም ብለዋል።
በእኔ እምነት መማር የህዝብን ህመም አብሮ ታሞ መፈወስ መቻል ነው። የክልላችን ህዝብም ይሁን አገራችን ዘመናትን ያስቆጠሩ በርካታ ያሉ ችግሮች አሉባቸው። ችግሮቹን መንግስት ብቻውን ታግሎ ሊፈታቸው እንደማይችል አሳምረን እንረዳለን። ዛሬ የሁላችሁንም በር ለማንኳኳት ስንወስን ሀገር በእውቀት እንጂ በልበ ብርሃንነት ብቻ እንደማይመራ ተገንዝበን ሀገር በመገንባት ሂደት ውስጥ ህዝብ፣ መንግስትና የግል ባለሀብቶች ትልቅ ድርሻ አላቸው። ይሁን እንጂ ሁሌም በእውቀትና በጥበብ ካልተሳሰሩና ካልተደጋገፉ ወንዝ ማሻገር አይችሉም።
ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን በበኩላቸው ጨው ለራስ ስትል ጣፍጥ፣ ያለዚያ አሞሌ ነው ብለው ይጥሉሃል የሚለውን የሀገራችንን ብሂል በማጣቀስ ነበር ሀገርንና ህዝብን ማስቀደም እንደሚያስፈልግ የተናገሩት።
የችግር ፈችነት፣ የአብሮነት፣ የመፍትሄ አካልነት መርህ በመከተል ወደፊት መራመድ ጊዜውና መድረኩ የሚጠይቀው ነው። ከዚያ አኳያ ለራስ ስትል ጣፍት ካልሆነ አሞሌ ነው ብሎ የወረውሩ አለ አይነትም ታሪክ ይመጣልና የአስተሳሰብ አስተላለፍ አመለካከት ከፖለቲካ አኳያ ያልፋል። አገርና ህዝብ ግን በቅብብሎሽ ትውልድ ይቀጥላል። ቁም ነገር ያለውን አሸራ አስቀምጦ ማለፍ ከእያንዳንዱ ተዋናይ ይጠበቃል።
ይህን የምሁራን የመማክርት ጉባኤ ለመመስረት ከአራት ወር በፊት እንቅስቃሴ የተጀመረ ሲሆን ከውጭ ሀገራት ተሞክሮ የተወሰደና በውጭ ሀገር የሚኖሩም የክልሉ ተወላጆች እንደተሳተፉበት የሚናገሩት የምሁራኑ ተሳትፎ አስተባባሪ ግብረ ኃይል ሰብሳቢ ዶክተር ገበያው ጥሩነህ ናቸው።
አምስት መርሆችን አስቀምጠን ነበር። እነዚህም አንደኛ፣ የምሁራን ተሳትፎ ተቋማዊ ህልውና የሚያስፈልገው መሆን እንዳለበት፣ ሁለተኛ፣ ይህ ተቋም በአወቃቀርም ሆነ በአሰራር ነፃና ገለልተኛ ሆኖ በየጊዜው በምርጫ ከሚቀያየረው ገዢ ፓርቲም ሆነ የመንግስት አካል ጋር በቋሚነት ለክልሉ ልማትና እድገት ሳይንሳዊ ስነ ዘዴን ተከትሎ የሚሰራ መሆን እንዳለበት፣ ይህ ተቋም አማራ ብሔርተኝነትንና ኢትዮጵያዊ ዜግነትን አጣጥሞ ለሁለንተናዊ ክልላዊ ብሎም አገራዊ እድገት የሚሰራ መሆን እንዳለበት፣ አራተኛ፣ ይህ ተቋም በቀጥታ አስፈጻሚው አካል ጋር በተለያየ መንገድ የሚሰራና በቅድ ዝግጅትና አፈጻጸም ግምገማ ላይ የሚሳተፍ።
ሶስት ቀናት በሚቆየው በዚህ የውይይት መድረክ በኢትዮጵያ ፖለቲካና በአማራ ክልል ህዝብ ላይ ያተኮሩና በሌሎች ርዕሰ ጉዳዮች ላይ ውይይት ይደረጋል ተብሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። ግን እዛው ባህር ዳር ላይ ከአስቴር ጋር እንቆያለን። በተከታዩም ዘገባ ቀደም ሲል ጀምረ ነው ወደ ነበረው የብአዴን ማዕከላዊ ኮሚቴ ያለፈ ሳምንት ስብሰባ ዘገባ ነው የምንሸጋገረው። የብአዴን ማዕከላዊ ኮሚቴ ለሁለት ቀናት ሲያካሄድ የነበረውን መደበኛ ስብሰባ አስመልክቶ የደረሰበትን ውሳኔ ትናንት ባወጣው መግለጫ ይፋ አድርጓል። ከማዕከላዊ ኮሚቴ ስብሰባ ላይ ስላገዳቸው ከፍተኛና ነባር አመራር አባላት መግለጫው የያዘው ዝርዝር እንደሌለ አስቴር ምስጋናው በተከታዩ ዘገባ አካታለች።
ማዕከላዊ ኮሚቴው በመስከረም ወር ላይ ለሚያካሂደው የብአዴን 12ኛ መደበኛ ድርጅታዊ ጉባኤ ላይ ለሚቀርበው ረቂቅ ሪፖርት በስፋት ተወያይቶ ውሳኔ ላይ የደረሰባቸውን ነው በመግለጫው ያተተው። በዚህም ብአዴን አሁን የተጀመረውን ሀገራዊና ክልላዊ ለውጥ ለማስቀጠል የማዕከላዊ ኮሚቴ አባላቱ ጥልቀት ያለው ውይይት እንዳደረጉና በግንባር ቀደም ከህዝቡ ጎን በመሆን አታጋይ ድርጅት ለመሆን ቆርጦ የተነሳ መሆኑን ነው የተገለጸው። በህዝቡና በአባላቱ ዘንድ በስፋት እየተነሱ የነበሩ እንደ የአማራ ብሔርተኝነት፣ የማንነትና የወሰን ጥያቄዎች፣ የህገ መንግስት መሻሻል፣ የግለሰብ መብት መተካካት፣ የልማት ድርጅቶች ባለቤትነት እና የኢትዮ ሱዳን ድንበር ጉዳይ ኮሚቴው ትኩረት ሰጥቶ እንደተወያየባቸውና አፋጣኝ ምላሽ ለመስጠትም በዝግጅት ላይ እንደሆነ መግለጫው አስታውቋል። የህዝቡንና የአባላቱን ፍላጎት መሰረት ያደረገ ከወቅቱ ጋር አብሮ የሚራመድ የድርጅቱ ፕሮግራምና የመተዳደሪያ ደንብ ለማሻሻል እንደሚያስፈልግ ድርጅቱ አምኗል ይላል መግለጫው። ባለፉት ዓመታት ክልሉን ጨምሮ በመላው የኢትዮጵያ ህዝብ የመፈናቀል መሰደድ፣ ለህይወትና ንብረት መውደም ምክንያት የሆኑ የወሰንና የማንነት ጥያቄዎች ላይ ህገ መንግስቱን መሰረት አድርጎ እንዲካለል ብአዴን ትግል እንደሚያደርግ የጠቆመው መግለጫው ህገ መንግስቱን ለማሻሻል በቁርጠኝነት እንደሚሰራ ጨምሮ ጠቅሷል። የግለሰብ መብት የሚከበርበትን ስርዓት እውን አደርጋለሁ ያለው ብአዴን መተካካትን በተመለከተ የተማረውን ወጣት ማዕከል ያደረገ የአመራር ምልመላና ግንባታ ስራ እንደሚያካሄድ ጠቁሟል። ከለውጡ እንቅስቃሴ ጋር አብረው መጓዝ በተሳናቸው ከፍተኛ አመራሮች ላይም እርምጃ መውሰዱን ነው የገለጸው። ድርጅቱ ራሱን የማጥራት እንቅስቃሴውን አጠናክሮ እንደሚቀጥልና በ12ኛ ድርጅታዊ መደበኛ ጉባኤው ላይም ይህንን ግምት ውስጥ ያስገባ ውሳኔ እንደሚያስተላልፍ ጠቁሟል። የመንግስት የልማት ድርጅቶች ግልጽነትና ተጠያቂነት ባለው ስርዓት መመራት እንዳለባቸው ያመነው ድርጅቱ እንደ ጥረት ኮርፖሬትና አብቁተ የተባሉ የልማት ድርጅቶች ተጠሪነታቸው ለክልሉ መንግስት እንዲሆኑ የፖለቲካ ውሳኔ መወሰኑ ተገልጿል። አፈጻጸሙ ህጉን ተከትሎ ተግባራዊ ይደረጋል ተብሏል። መግለጫው በኢትዮ ሱዳን ድንበር ላይ አርሶ አደሮችን እያጋጨ ያለውን በተለይ በመተማ ወረዳ ልዩ ስሙ ደለሎ በተባለው አካባቢ ታሪካዊ ዳራውንና ነባር የይዞታ መብቶችን ያላስጠበቀ፣ የሚመለከታቸውን አካላት ያላሳተፈና የጋራ አቋም ያልተያዘበት እንደነበርና በዚህም የብአዴን አመራሮችን ከህዝብ ጋር ያራራቀ እንደነበር አውስቷል። በሌላ በኩል በቋራ ወረዳ ልዩ ስሙ ነፍስ ገበያ በተባለ አካባቢ በጊዜያዊነት ሰፍሮ የነበረው የሱዳን ወታደር ከጊዜ ወደ ጊዜ ግዛቱን እያሰፋና ቋሚ ካምፕ እየገነባ ይገኛል። የካምፑ መኖር ደግሞ የድንበሩን ጉዳይ ይበልጥ እያወሳሰበው መሆኑን በስፋት የገመገመው ማዕከላዊ ኮሚቴው የሱዳን ወታደር ከዚያ ስፍራ በፍጥነት ለቆ እንዲወጣ የወሰነ ሲሆን የፌዴራል መንግስቱም ይህንን እንዲያስፈጽም ተጠይቋል። በመግለጫው እስከ 12ኛው ድርጅታዊ መደበኛ የጉባኤ ድረስ ከማዕከላዊ ኮሚቴ አባልነታቸው ስለታገዱት ነባር አመራሮች ግን በመግለጫው ምንም የተባለ ዝርዝር ጉዳይ የለም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀኑ ሰኞ ነው። ዛሬ ስፖርት አልቀረም። እነሆ ሰለሞን ክፍሌ ይዞ ቀርቧል።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። በትላንቱ የሜክሲኮ ሲቲ ማራቶን በሴቶቹ ኢትዮጵያ፣ በወንዶቹ ኬንያ አሸንፈዋል። የእግር ኳስ ስፖርት ዜናዎችም አሉን። አብራችሁን ቆዩ። ትላንት ሜክሲኮ ሲቲ ላይ በተካሄደው የማራቶን ሩጫ ውድድር የሴቶቹን ከአንደኛ እስከ አራተኛ ተከታትለው በመግባት ድል የተቀዳጁት የኢትዮጵያ አትሌቶች ናቸው። እታፈራው ተመስገን አንደኛ፣ ፋንቱ ኤቲቻ ሁለተኛ፣ ትንቢት ወልደ ገብርኤል ሦስተኛ፣ ብሩክታይት ደገፋ አራተኛ ሆነዋል። በዚህ ውድድር ታሸንፋለች ተብሎ ቅድሚያ ግምት የተሰጣት ግን በማራቶን ለመጀመሪያ ጊዜ የሮጠችው ኬንያዊት ግሬስ ዋምቡይ ነበረች። አምስተኛው ኪሎ ሜትር ላይ ይህን የሚያሳድዳትን ጠንካራ የኢትዮጵያ ቡድን ከአንድ ደቂቃ በላይ ስትመራ ቆይታ ግማሹ ላይ ወደ 2:47 ከፍ አድርጋው ነበር። 33ኛው ደቂቃ ላይ ግን አራቱ የኢትዮጵያ አትሌቶች ደረሱባት። የ26 ዓመቷ ታፈራው ተመስገን ማብቂያው ላይ ፍጥነቷን ጨምራ በ2:40 ገባች። ለታፈራው ማራቶን 8ኛ ሙከራዋ ሲሆን ስታሸንፍ ለመጀመሪያ ጊዜ ነው። በወንዶቹ ኬንያዊው ቲትስ ኤኪሩ ቀድሞ ገብቷል። የወቅቱ ሻምፒዮን ኢትዮጵያዊው ፈቃዱ ከበደ ያለበት 12 ራጮችን የያዘው ቡድን ግማሹ ላይ በ1:06:09 ደርሰው ነበር። 30ኛው ደቂቃ ላይ መሪዎቹ ኤኪሩ ኤድዊን ኮች እና ማቲው ኪሶሪዮ ሆነዋል። በመጨረሻም ኬንያዊው ቲትስ ኤኪሩ በ2:10:38 በድል አጠናቋል። በድምሩ 32,645 ሯጮች ናቸው ውድድሩን ያጠናቀቁት። ከእነርሱም መካከል የ68 ዓመት ዕድሜ ያላቸው ሚጌል አንጀል ቫርጋስ ይገኙበታል። ብቸኛው ሯጭ ናቸው ቫርጋስ በሁሉም የሜክሲኮ ሲቲ ማራቶኖች ሲሮጡ። እንደ 1968 የኦሊምፒክ ውድድሮች ሁሉ የትላንቱም ማራቶን በቀጥታ የቴሌቪዥን ስርጭት ለሕዝብ ታይቷል። በዚሁ ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል ላሸጋግራችሁ። አጠር ያለ የእግር ኳስ ስፖርት ዜናዎች አሉት። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። ትናንት ዳሬ ሰላም ላይ በተደረገው የምስራቅና መካከለኛው የአፍሪካ ከ17 ዓመት በታች ወንዶች እግር ኳስ ሻምፒዮና የኢትዮጵያና የኡጋንዳ ታዳጊዎች ለፍጻሜ ደርሰው በዩጋንዳ 3-1 አሸናፊነት ተጠናቋል። የኢትዮጵያ ታዳጊ ቡድን ዋንጫውንና የአፍሪካ ዋንጫ ተሳትፎ ቢያጣም በማጣሪያው ሂደት ያሳየው እንቅስቃሴ ተደናቂ አድርጎታል። በውጤቱም መሰረት የዩጋንዳ ታዳጊ ቡድን ታንዛኒያ በምታዘጋጀው ከ17 ዓመት በታች አህጉራዊ የሻምፒዮና ተሳታፊነቱን ከማረጋገጡም በላይ የምስራቅና መካከለኛውን አፍሪካ ሻምፒዮና ዋንጫውንም አንስተዋል። ምንተስኖት እንድሪያስ ኮከብ ጎል አግቢነቱ፣ አላዛር ማርቆስ ደግሞ ግብ ጠባቂ ነው። እሱም እንዲሁ ሁለቱም ከኢትዮጵያ ተሸላሚዎች ሆነዋል። ወደ አውሮፓ ስንሸጋገር 9ኛው ከ20 ዓመት በታች ሴቶች የዓለም እግር ኳስ ዋንጫ ባለፈው አርብ ፈረንሳይ ውስጥ በጃፓን ሴቶች ቡድን አሸናፊነት ተጠናቋል። ዋንጫውን ብቻም ሳይሆን የጸባይ ዋንጫውንም ጠቅልለው የጃፓን ወጣት ሴቶች እግር ኳስ ቡድን ወስደውታል። የጃፓን ወጣት ሴቶች እግር ኳስ ቡድን ለድርብ ድል የበቃው በፍጻሜው ላይ የስፔን አቻውን 3-1 በመርታት ነው። ለደረጃ የተደረገውን ጨዋታ የእንግሊዝ ወጣት ሴቶች የፈረንሳይ አቻቸውን 4-2 አሸንፈው 3ኛ ደረጃን አግኝተዋል። ኢትዮጵያዊት ዋና ዳኛ ሊዲያ ታፈሰ ለዚህ ለውድድሩ ከተመረጡት 15 ዳኞች መካከል አንዷ ነበረች። እስከ ሩብ ፍጻሜም በማጫወት አዲስ ምዕራፍ ከፍታለች። በእኔ በኩል ያለው ይኸው ነው ሰለሞን። አመሰግናለሁ።
አመሰግናለሁ ገዛኸኝ። ጽዮን መስቀል ነበር ከአዲስ አበባ። በዚሁ እንሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩን።
እኛም ሰሎሞንንም ገዛኸኝንም እናመስግንና እንግዲህ ወደ ዝግጅታችን መጠናቀቂያ እየተቃረብነን አጠር አጠር ያሉ መረጃዎችን እናደርሳችሁ። አንድ የዩናይትድ ስቴትስ ዶላር 27 ብር ከ46 ሳንቲም ተመንዝሯል። የመሸጫ ዋጋ ነው። የመሸጫ ዋጋ 28 ብር ከ01 ሳንቲም ነው። አንድ ዩሮ 31 ብር ከ80 ነው። አንድ የእንግሊዝ ፓውንድ 33 ብር ከ80 ነው። አርብ ነሐሴ 18 የወጣ የኢትዮጵያ ብሔራዊ ባንክ ምንዛሪ ነው። nbe.gov.et ላይ 18 ምንዛሪዎችን የያዘ ዝርዝር ታገኛላቸው። የነዳጅ ዘይት ዋጋ አንድ በርሜል 68 ዶላር ከ72 ሳንቲም ነው። ወርቅ 1105 ብር ነው። ነገ አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቱ 12፣ ዝቅተኛው 20 ዲግሪ ሴልሺየስ ነው። ዝግጅታችን ተጠናቀቀ። ክቡራትና ክቡራን በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባትና
አዲሱ አበበ ነን።
አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ከኛ ቀጥሎ ይቀርባል። ጤና ይስጥልኝ።